ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
መጀመሪያ በጣም አረፍዳለሁ። ስመጣ ወይ አንድ ሰዓት ተኩል ምናምን መጣ ከገቡ በኋላ። አሁን ግን አንድ ሰዓት ሳይሆን ነው መጣ እዚህ።
በኢትዮጵያ የተለያዩ አካባቢዎች የትምህርት ቤት ምገባ መርሃ ግብር እንደሚካሄድ ተገልጿል። ከዛ ጋር በተገናኘ ካነጋገርናቸው ታዳጊ ህጻናት መካከል የአንዷን አስተያየት ነው የሰማነው። ሙሉ ጉዳይ ቆየት ብሎ ይቀርባል። እንዲሁም ደግሞ ሌሎች ጉዳዮችም የተካተቱበትን የዛሬውን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድታመሹ በድጋሚ ጋብዛለሁ። ወደ ቀዳሚው አብይ ጉዳያችን ይሻገር። በሊባኖስ በሚገኙ በሰዎች ቤት ውስጥ በሰራተኝነት በሚያገለግሉ ሴቶች ላይ ይፈጸማል የተባለን ጾታዊ ጥቃትና ትንኮሳን የተመለከተ ጥናት ከሰሞኑ ይፋ ተደርጓል። 10 ወራትን የፈጀው ጥናት በሀገሪቱ የህግ ከለላ ያጡ ሰራተኞች እየደረሰባቸው ያለውን ጾታዊ ጥቃትና ትንኮሳ አደጋና መፍትሄዎችንም መተግበር ያለባቸውን ጉዳዮችም አመላክቷል። ጥናት አድራጊዎቹ በሳምንቱ መገባደጃ ላይ ለተለያዩ ሀገራት ኤምባሲ ተወካዮች፣ ለሊባኖስ ህግ አውጪዎችና ለሚመለከታቸው አካላት የጥናታቸውን ውጤት ለማቅረብ ተሰናድተዋል። ይህን አስመልክተን ስለ ጥናቱ የበለጠ ለማወቅ ጥናቱን ከሊባኖስ አሜሪካ ዩኒቨርሲቲ ጋር በትብብር ያደረገው እኛ ለእኛ የተባለው የስደት ማህበር ዋና ስራ አስኪያጅ የሆነችውን ባንቺ መርን አነጋግረናል። ባንቺ አስቀድማ ጥናቱ በማንና እንዴት እንደተከናወነ ጠቅላላ አድርጋ ትነግረናለች።
ጥናቱ የተሰራው በኛ ነው። ተቋማችን ውስጥ ኢትዮጵያዊ ብቻ ሳይሆኑ የተለያየ ሀገር ዜጋ የሆኑ ስታፎች አሉ። ይሄ ጥናት ሲሰራ ያደረግነው ምንድን ነው፣ የእኛን ስታፍ ብቻ ሳይሆን በሊባኖስ ሀገር ውስጥ የሚገኙ የተለያየ ኮሚኒቲ ግሩፕ የሚያስተዳድሩ የኮሚኒቲ ግሩፕ አባላቶችን፣ አመራሮችን እንደ የፊሊፒን፣ ሴራሊዮን የተለያዩ የኮሚኒቲ አባላትን ጭምር ናቸው የተካፈሉበት ነው። እንደ የቶጎሊስ፣ ጋና የተለያዩ ሀገር ዜጎችን ያካተተ እንዲሁም ኢትዮጵያኖች ያሉበት ማለት ነው። ያው እንግዲህ ጥናቱ የተሰራው በማህበራችን ነው። በማይሰራ በምን መልኩ ይሰራ በሚል በሊባኔስ አሜሪካ ዩኒቨርሲቲ ውስጥ በምታስተምር ዶክተር ጃዝሚን የምትባል ሴትዮን የቅጥር ሁኔታ ያው አካሂዶ ያው ሪሰርቹ መጨረሻ ላይ የተጻፈው በሷ ነው። ሪሰርቹ ፎርም የተደረገው ደግሞ በማህበራችን እና ያው በሰው ቤት ሰራተኞች እንዲሁም ደግሞ ከሰው ቤት ሰራተኞች በተወለዱ ልጆቻቸው አማካኝነት ነው ማለት ነው።
እንግዲህ ለዚህ ጥናት በሰው ቤት ተቀጥሮ የሚሰሩ ሰራተኞችን እንዳነጋገራችሁ ከእነሱ ያገኛችሁትን መረጃ ግብዓት በማድረግም ጥናቱን ይፋ እንዳደረጋችሁ ተገልጿል። ጾታዊ ትንኮሳን በተመለከተ በእነዚህ ወጣቶች ላይ እየደረሰ ያለው ጉዳት አድማስ ምን ያክል የከፋ ነው? ስለ ጥናታችሁ ግኝት በተወሰነ ደረጃ አጋሪ ነው።
በጥናቱ ላይ ብዙ ነገሮችን ግኝት ያደረግናቸውም ነገሮች አሉ። ለምሳሌ ከ913 ሰዎች ኢንተርቪው ካደረግንበት አብዛኛው እንግዲህ ኢትዮጵያኖች ናቸው። ግማሹ በሰው ቤት ስራ ላይ የሚገኝ፣ ግማሹ ደግሞ የተለያየ በደል ጭቆና ደርሶበት የጾታ ጥቃት የጾታ ትንኮሳ ደርሶበት ያው ደጅ ያለ መኖሪያ ፈቃድ የሚኖሩ ሲሆኑ ማለት ነው። እንዲሁም ደግሞ ያው ከዛ ውስጥ ከ913 ውስጥ ወደ 513 ወይም ደግሞ 68% የሚሆኑት የጾታዊ ጥቃት የደረሰባቸው ሲሆኑ 107 አካባቢ ደግሞ የሚሆኑት ያው የጾታዊ ጥቃት ቢደርስባቸውም እንደ ባህላችን በእምነት በተለያየ ምክንያት ደርሶብኛል ግን መናገር አልፈልግም፣ ደርሶብኛል ያው ምኑን አወራዋለሁ፣ በቃ በእንዲህ አይነት መልኩ መናገር ያልቻሉ ልጆች ናቸው ማለት ነው። የተቀሩት ደግሞ እንግዲህ ያው ጾታዊ ጥቃት አልደረሰብንም ያሉ ናቸው። ትልቅ የሆነ ቁጥር ነው። ከ913 ሰው እንግዲህ 68% ጾታዊ ጥቃት ደረሰበት ማለት እንግዲህ ያው ግምቱን አንተው ራሱ እንትን ትለዋለ ማለት ነው። ሌላው ደግሞ ምንድን ነው፣ በጣም በሚያሳዝን ሁኔታ ቤት ውስጥ ጾታዊ ጥቃት ደርሶባቸው ወይንም ደግሞ ጾታዊ ትንኮሳ የደረሰባቸው እህቶቻችን ወጥተው ከዛ እናመልጣለን ብለው ወጥተው እንደገና ደግሞ ወደጅ የተለያየ ጾታዊ ጥቃት ነው ይደርስባቸዋል፣ ጾታዊ ትንኮሳ ይደርስባቸዋል። ይሄ በሚሆንበት ሰዓት ደግሞ ያው እነዚህ እህቶቻችን ሄደው እንኳን የሚያመለክቱበት ሄደው እንኳን የሚከሱበት ነው ሁኔታ የለም። አንደኛ በህጉ ላይ አልተካተቱም። ሁለተኛ ደግሞ ያው የሰው ቤት ሰራተኛ እህታችን ከሰው ቤት አምልጠው በሚወጡበት ሰዓት እንደ ህገ ወጥ ነው የሚታዩት ማለት ነው። በጣም ያው ከቃላት ትንኮሳ፣ አላስፈላጊ የሆኑ ምስሎችን ቪዲዮዎችን በመላክ በመንካት ለመድፈር መሞከርን መሳም መሞከርን የተለያዩ በቃ በየመንገዱ በሄዱበት በየትራንስፖርቱ በሱቁ በስራ ቦታ በቤት ውስጥ በተለያየ ሁኔታ ነው ማለት ነው የጾታዊ ትንኮሳ እየደረሰባቸው ያለው።
በዚህ ጥናት ላይ አንድ ያነሳችሁት ነገር አለ። ሊባኖስ በቅርቡ የጾታዊ ትንኮሳን በተመለከተ አንድ ህግ እንዳወጣችና ያ ህግ ደግሞ በዚህ ትንኮሳ ውስጥ ተሳታፊ የሆኑ ሰዎች ለተወሰኑ ዓመታት በእስር እንዲቆዩ የማድረግ አቅም ሁሉ እንዳለው ጠቅሳችኋል። ነገር ግን ይሄ ህግ ደግሞ ተቀጥረው የሚሰሩ ሰራተኞችን ግን እንደማያካትትም ጠቆም አድርጋችኋል። ይሄ የሆነበትን ምክንያት ለማጣራት ለመጠየቅ ሞክራችኋል? ይሄስ ባለመሆኑ ጉዳቱ እንዲስፋፋ ምን ያክል አስተዋጽኦ አድርጓል?
እንግዲህ ያው በጣም የሚያሳዝነው በሊባኖስ ሀገር ውስጥ የሚገኙ የሰብአዊ ሰራተኞች ያው በቁጥር የሚበዛው ወይንም ደግሞ እንደ አምነስቲ ጥናት ከ75% በላይ የሆነው ኢትዮጵያዊ ነው። በሴክሹዋል ሃራስመንት ሎ ብቻ ሳይሆን በከፋላ ሲስተም በተለያዩ የህግ ከለላን የሰብአዊ ሰራተኞችን ወይንም ደግሞ ስደተኛውን በቃ ያገለለና ያላካተተ ነው የሊባኖስ ህግ ማለት ነው። ለምን አልጠየቃችሁም ላልከው ነገር ላይ በመጀመሪያ ደረጃ ያው ይሄ ህግ እንደወጣ እንጂ ያ ነው የተለያዩ ኦርጋናይዜሽኖች ተሰብስበው የተለያዩ የህግ አካላት ይሄን ሲሰሩ ያው ይፋ ያደረጉት ነገር የለም። ልክ ወጥቶ ይሄ ነገር ጸድቋል ሲባል ያው ህጉን እኛ ስንመረምር እኛን ያላካተተ ሲጀመር ገና እነሱም ተዋቅረው ይሄንን ነገር የመንግስትን አካል ህጉን የሚያወጡትን የእምነት አባቶችን የተለያየ ቦታዎችን ሄደው ይሄንን ነገር ሲያደርጉ የሶቪየት ሰራተኞች ወይንም ደግሞ ስደተኛውን የሚወክሉትን አካል ጥሪም አላረጉም አላካተቱም ማለት ነው። ሶ መጨረሻ ላይ ነው እኛ ህጉ ከወጣ በኋላ ያወቅነው። ይሄንን እንዳወቀን ደግሞ እኛ ያው ህጉን አይተን ወዲያው ማመልከት ስለማንችል ያደረግነው ምንድነው ያለውን ችግር ለማሳየት የሪሰርቹን ፕሮግራም ነድፈን ከ20 ምናምን በላይ ሰው አሳትፈን ያው ይሄንን ነገር ለማሰማትና ለማሳየት እንዲሁም ደግሞ አቤት ለማለት ነው ማለት ነው። ይሄንን ሪሰርች ያደረግነው ለሪሰርች ብቻ ሳይሆን ማለት ነው።
ከዚህ ጥናት ጋር ተያይዞ ሊደረጉ ሊተገበሩ የሚገቡ ጉዳዮችንም ጠቃቅሳችኋል። ሁኔታውን ለማስተካከል በአጠቃላይ ደግሞ በወጣቶቹ ላይ እየደረሱ ያሉ ሰቆቃዎችን ለመቀነስ እንደ ሀገር እንደ ህግ ተቋማት እንዲሁም ደግሞ በሌሎችም ዘርፎች ሊተገበሩ የሚገቡ ምክረ ሀሳቦችን ትታችኋል። የተወሰኑትን ብታጋሪኝ።
ትልቁ ችግር የከፋላ ሲስተሙ ነው። የከፋላ ሲስተሙ በመጀመሪያ ደረጃ መነሳት አለበት። እዚህ ጋር በማንኛውም ዓለም ላይ ጾታዊ ጥቃት ይደርሳል በሴት ላይ ወይንም ደግሞ ጾታዊ ትንኮሻ ይደርሳል። ነገር ግን ወደ ከፋላን ስናነሳው እኛ የሰው የሰራተኞች እህቶቻችን የስራ ሁኔታቸው በከፋላ ምክንያት ያው ቤት ውስጥ ነው ማለት ነው። ከቤት ውስጥ ውጭ የሚኖሩት ያለ ወረቀት ነው የሚኖሩት፣ ግን አብዛኛው ጊዜ ቤት ውስጥ ስለሆነ እደጅ ጾታዊ ጥቃት የሚደርስባቸው ሰዎች ቤታቸው ሲገቡ ወይኔ ቤት የገባው ተመስገን፣ አሁን የሚነካኝ የለም፣ ሰላም ነኝ ነው የሚሉት። እኛ ደግሞ በስራ ሁኔታችን ላይ ያው ቤት ውስጥ ነው ማለት ነው ይሄኛው ከባዱ የሆነ ወይንም ደግሞ አብዛኛው ጥቃት የሚደርስብን ቤት ውስጥ ነው ማለት ነው። እና ከፋላ ሲስተሙ ካልተነሳ እዚህ ጋር የጾታ ጥቃቱን ህግ እንኳን ወይንም የጾታ ትንኮሳውን ህግ እንኳን ቢያጸድቅ እንትን ቢሉት ከፋላ ሲስተሙ ካልተነሳ ከዛም በኋላ የሚደርስብን ችግር አለ ማለት ነው። እና በዋናነት ከፋላ ሲስተሙ መነሳት መቻል አለበት። ሌላው ደግሞ ምንድን ነው ያው ኤጀንሲዎችን በተመለከተ ምንም አይነት ነው የሚተዳደሩበት ነው ጠንካራ የሆነ እርምጃ የሚወሰድበት በአንድ ህግ የሚተዳደሩበት ነገር የለም። ያው እንደፈለጉ ነው የሚያደርጉት። አልፎ ተርፎ የራሳቸውን ኮንትራት የሚነድፉበት ኮንትራት ነድፈው ለሚኒስትሪ ኦፍ ሌበር የሚያስገቡበት የተለያየ ሁኔታ ላይ ነው ያሉ የበላይ ሆኖ ማለት ነው። እና ለእነዚህም የመተዳደሪያ ደንብ እንደሚያስፈልግ እኛንም ደግሞ የህግ 205 ላይ እንድንካተት እህታችን የጾታዊ ጥቃት በሚደርስባት ሰዓት ያው የመክሰስ እንድትካተት ማለት ነው። ሌላው ደግሞ የሚኒስትሪ ኦፍ ሌበር የአደጋ ጊዜ ስልክ ቢኖራቸውም ያለው አቅም ችግር በደረሰ ሰዓት ሰው ቤት ገብተው እርምጃ መውሰድ ወይንም ደግሞ ህግን ማስከበር ህግ አካል ጋር ማድረግ ስለማይችል ጠንካራ የሆነ ባጀት አቅም ሊሰጣቸው ይገባል ማለት ነው። ቤዚክሊ ትልቁ ጥያቄያችን እኛ ምንድን ነው ሎ 205 ላይ እንድንካተት ነው ማለት ነው።
እጅግ በጣም አመሰግናለሁ። ባንሺመር፣ በሊባኖስ የሚገኙ የሰው ቤት ውስጥ ተቀጥረው የሚሰሩ ሰራተኞች እየደረሰባቸው ያለውን ጾታዊ ትንኮሳ በተመለከተ ስለተደረገው አዲስ ጥናት ስላብራራሽልን፣ ስለነገርሽን በእጅጉ እናመሰግናለን። ባንቺመር እኛ ለእኛ የተሰኘው በሊባኖስ የሚገኙ ኢትዮጵያውያንን ጉዳይ በሚከታተል ማህበር ውስጥ ዋና ስራ አስኪያጅ ናት። አብረሽን ስለነበርሽ በእጅጉ አመሰግናለሁ። ባንቺ
ሰላም። እኔም አመሰግናለሁ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ ደስ ብሎናል። ተመልካቾቻችን እንዲሁም አድማጮቻችን፣ ወደ ቀጣዩ ዝግጅት ስንሻገር በኢትዮጵያ የተለያዩ አካባቢዎች የትምህርት ቤት ምገባ መርሃ ግብር እየተጀመረ እንደሆኑ ተሰምቷል። የኦሮሚያ ክልል 7.5 ሚሊዮን ተማሪዎችን መመገብ መጀመሩን ሲያስታውቅ፣ የድሬዳዋ አስተዳደርም በ89ኙም የመንግስት አንደኛ ደረጃ ትምህርት ቤቶች የምገባ መርሃ ግብር ለመጀመር እየተሰናዳ መሆኑን ተናግሯል። አዲስ ቸኮል ዝርዝሩን ይነግረናል።
ይህ በድሬዳዋ የሚገኘው የከዚራ የመጀመሪያ ደረጃ ትምህርት ቤት ነው። ጠዋት ወደ ትምህርት ቤት ከሚመጡ ተማሪዎች መካከል በችግር የተነሳ ቁርስ ማግኘት አይችሉም ተብለው በትምህርት ቤቱ የተለዩ ህጻናት ወስን ቢራቱ የተባለ ግለሰብ በሚያስተባብረው የረድኤት ድርጅት አማካኝነት ቁርስ ይመገባሉ። የትምህርት ቤት ምገባ ፕሮግራም በድርቅ ምክንያት ትምህርታቸውን ሊያቋርጡ የሚችሉ የአርብቶ አደር ልጆችን በመመገብ የተጀመረ መርሃ ግብር ነው። በዚህም የምገባ ፕሮግራም በ2008 ዓ.ም ተከስቶ በነበረው ድርቅ ከረጂ ድርጅቶች በተገኘ ድጋፍ እንደተጀመረ ያገኘነው መረጃ ያመለክታል። ይሁንና የከተማ ነዋሪ የሆኑ ተረጂዎችንም ታሳቢ በማድረግ የተጀመረው ከአራት ዓመት በፊት በአዲስ አበባ ከተማ ሲሆን፣ በተመሳሳይ ጊዜ በድሬዳዋም በተመረጡ ትምህርት ቤቶች በመቶዎች ለሚቆጠሩ ተማሪዎች ብቻ ምግብ በማቅረብ ነበር የተጀመረው። በድሬዳዋ የገጠር ቀበሌዎች ግን ከ2008 ዓ.ም ጀምሮ ለድርቅ ተጎጂ ተማሪዎች ምግብ ሲቀርብ ቆይቷል። የአዲስ አበባ አስተዳደር የድጋፍ አድማሱን በማስፋት በዙሪያው ላሉ የኦሮሚያ ልዩ ዞን ትምህርት ቤቱ ተማሪዎችም ተመሳሳይ ምገባ ፕሮግራም ሲያካሄድ ቆይቷል። የኦሮሚያ ክልል በበኩሉ የአገልግሎት አድማሱን በማስፋት ከአንደኛ እስከ አራተኛ ክፍል ትምህርት በሚሰጥባቸው ሁሉም የክልሉ ትምህርት ቤቶች ለሚማሩ ቁጥራቸው 7.5 ሚሊዮን ለሚደርሱ ተማሪዎች የምግብ ፕሮግራም እንደሚጀምር ለአሜሪካ ድምጽ አስታውቆ ነበር። በዛሬው ዕለት የመንግስት መገናኛ ብዙሃን ምገባው መጀመሩን ይፋ አድርገዋል። የክልሉ አደጋ መከላከል ወይም ቡሳ ጎነፋም ለዚሁ ዓላማ ከልዩ ልዩ አካላት 500 ሚሊዮን ብር ሲያሰባስብ መቆየቱን አስታውቋል። ካምና ጀምሮ በምስራቅ አፍሪካ በተከሰተው ድርቅ ተጎጂ ለሆኑ የደቡብና ሶማሌ ክልል ተማሪዎች በረጂ ድርጅቶች ትብብር ምገባ እየተካሄደ መሆኑን ያገኘነው መረጃ ያመለክታል። በዚህ ረገድ በደቡብ ክልል የደቡብ ኦሞ ዞንና ያሌ ልዩ ወረዳ ተማሪዎች የምገባ ፕሮግራሙ ተጠቃሚ መሆናቸውን የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ጌሌቦ ጎልቶሞ ለአሜሪካ ድምጽ አስታውቀዋል።
የአንዱ በመንግስት አስቸኳይ የምገባ ፕሮግራም የምንለው ነው። ሁለተኛ በዓለም ምግብ ፕሮግራም አርብቶ አደር አካባቢ የሚተገበር ምገባ ነው እና በዚህ በሁለት መንገድ ነው እኛ ጋር ምገባ ፕሮግራም የምናስገደው ማለት ነው። የአርብቶ አደር አካባቢ ያሉ ስድስት ወረዳ ነው ያለው። ስድስቱም ወረዳ ላይ እና አንድ አሌልዩ ወረዳ ላይ ይተገበራል። እሱ ሁሉም ትምህርት ቤቶች ላይ ማለት ነው፣ ከሁለተኛ ደረጃ ውጭ መጀመሪያ ደረጃ ትምህርት ቤቶች ላይ።
የድርቁ ዋነኛ ተጎጂ በሆነው የሶማሌ ክልል በርካታ ትምህርት ቤቶችም ተመሳሳይ ድጋፍ ለተማሪዎች እየቀረበ መሆኑን ያገኘነው መረጃ ያመለክታል። በድሬዳዋ የገጠር ቀበሌዎች ከሚገኙ 31 ትምህርት ቤቶችም የድርቅ ተጠቂ ናቸው ተብለው በተመረጡ 14 ትምህርት ቤቶች ተመሳሳይ ምገባ ስራ እየተሰራ መሆኑን የአስተዳደሩ የትምህርት ቢሮ ኃላፊ ወይዘሮ ሙልካ ማመድ በተለይ ለአሜሪካ ድምጽ አስታውቀዋል።
እኛም በድሬዳዋ ደረጃ ስንወስድ ምገባ ከ2008 ጀምሮ ነው ድርቅ በተከሰተ ጊዜ በፌዴራል በጀት ድጋፍ የተጀመረው እስከ 2008 እስከ 2010 ተጀምሮ፣ በመሀል ደግሞ ለሁለት ዓመት በበጀት ምክንያት ተቋርጦ ነበር። በ2013 ጀምሮ ደግሞ አስተዳደራችንም ሙሉም ትምህርት ቤቱ ከተማም ገጠርም ለመመገብ እቅድ ቢኖረውም ካለው በጀትና ሁሉንም ማዳረስ ባለመቻሉ 14 ትምህርት ቤት ላይ ምገባ ስንተገብር ቆይተናል። በመንግስት በጀት ማለት ነው።
ከእነዚህ የገጠር ተማሪዎች ባሻገር በከተሞችም አቶ ወስን ቢራቱ ያቋቋመው የድሬ ፍሬዎች በጎ አድራጎት በተባለ ድርጅቱ አማካኝነት በዘንድሮ የበጀት ዓመት በ12 ትምህርት ቤቶች ለተመረጡ 1000 ችግረኛ ልጆች በየቀኑ ቁርስ ያቀርባል።
አብዛኛው ተማሪዎች ደስተኛ አይደሉም። ትምህርታቸውን አቋርጦ ይወጣሉ፣ በሽተኛ ይሆናሉ፣ ያቅለሸልሻቸዋል። አርፍዶ ነው የሚወጡት በሚል ተነገረኝ። ምን የዝግነት ነልሻለ ወጣ በሚል ለዘጠኝ ላይ ከጓደኞች የተናገርኩ ምንም ሊሆን አልቻለም። ሜሪላንድ ላይ የምትገኘ ህት የወጋጆ ከተናገርኩ 2010 ላይ ምገባ ጀመርን ማለት ነው። 210 ተማሪ እያልን እንግዲህ ዛሬ ቤን ቤተሰቦች ጋር መተባበር እንዲሁም ዋች ኤንድ ፕሬየር ሚኒስትሪ ቴክሳስ የሚኖር ሚኒስትሪ አዲስ አበባና ናዝሬት ቢሮን ፕላንት ያደረገ ከእሱ ጋር በመሆን እስከ 2014 12 ትምህርት ቤት ላይ 1000 ተማሪዎችን እየመገብን እንገኛለን ማለት ነው።
የምገባ መርሃ ግብሩ ባስገኘው ፋይዳ ላይ የተደረገ ጥናት እንደሚያመለከተው በተማሪዎች መጠነ ማቋረጥና ውጤት ላይ ትርጉም ያለው ለውጥ ማስገኘቱን የድሬዳዋ ትምህርት ቢሮ ኃላፊዋ ወይዘሮ ሙሎካ ማህመድ ይገልጻሉ።
ያለውን ልዩነት ስናይ አንደኛ መጠነ ማቋረጥን በ2011 አካባቢ 21% ነበረ። አሁን ላይ በቅርብ ሙሉ የ3 አመት ጥናት ባይደረግም የአመትን ስናይ ወደ 9% ዝቅ ያለበት ሂደቶች አሉ። እዛ ምገባ የሚያካሂድባቸው ትምህርት ቤቶች አካባቢ መጠነ መድገምም እንደዛው ተማሪ ቁርሱን በልቶ ከመጣ ተመግቦ ከመጣ በአግባቡ መምህርን ማዳመጥ ይችላል።
የምገባ ፕሮግራሙ ተጠቃሚ ህጻናትም ይሄንኑ የሚያጠናክር አስተያየት ነው ያላቸው።
4 አመት እዚህ ምዝገባ ጀምሬያለሁ። ከ4 አመት ሙሉ
የምገባ መጀመሩ ምንድነው?
ብዙ ነገር ተቆመኛል። እኔ በጣም አሁን ደስ ይብሎኛል። በሰዓት ምንድገኝ ማርግቶኛል።
ይሄ ተቆመኝ ከመጀመሪያ ይሄ ነው ይሻል። መጀመሪያ በጣም አረፍዳለሁ። ስመጣ ወይ 1 ሰዓት ተኩል ምናምን መጣ ከግቡ በኋላ። አሁን ግን 1 ሰዓት ሳይሆን ነው መጣ እዚህ።
ቁርስ ሁሌ ታገኘ ነበር ቤት ሁሌ?
መጀመሪያ አንዳንድ ሰልበላ መጣለሁ።
ቁርስ ፍለጋ ከትምህርት ቤት የሚቀሩና የሚያርፉ ተማሪዎች አሁን ከሌሎች ተማሪዎች ቀድመው ትምህርት ቤት እንደሚገኙ የሚናገሩት ደግሞ የከዚራ የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ነመምሳ ረጋሳ ናቸው።
ልጆቻችን መጀመሪያ በጣም ያርፍዳሉ። ቁርስ ፍለጋ ወይ ደግሞ ቁርስ ሳይበሉ በጣም ይመጡና በጣም ይቸገሩ ነበር። ግን በአሁኑ ሰዓት ላይ ስንመለከት ተማሪዎቻችን ለትምህርት ፍለጋ ብቻ ሳይሆን ቁርሱን ፍለጋ በሚመጡበት ሰዓት የትምህርቱንም ጣዕም እዚህ ጋር ያዩ ጥሩ ውጤቶችን እያስመዘገቡ በትምህርት ጥራት በኩልም ጥሩ ነገሮች እያየን ነበርና።
ሆኖም ያቅም ማነስ ስለሆነ እንጂ ችግረኛ ተማሪዎችን ብቻ ለይቶ መመገብ ለተማሪዎቹ ስሜት ጥሩ ያለ መሆኑን ቢቻልም የአዲስ አበባ አስተዳደር እንደሚያደርገው ለሁሉም ተማሪዎች የምግብ አቅርቦት ማሳካት ተገቢ እንደነበር ወይዘሮ ሙልካ ይናገራሉ። ለዚህም የድሬዳዋ አስተዳደር የገቢ ማሰባሰቢያ አዘጋጅቶ የድሬዳዋ ልጆችና ወዳጆች 17 ሚሊዮን ብር ሊሰጡ ቃል የገቡ ሲሆን የአዲስ አበባ አስተዳደር ደግሞ የአንድ አመት ምገባውን ሙሉ ወጪ ሊሸፍን ቃል ገብቶ ነበር። አሁን የአዲስ አበባ ከተማ አስተዳደር እንዲሁም የድሬዳዋ ከተማ ወዳጆችና ተወላጆች የሆኑ በጎ ፈቃደኞች በገቡት ቃል መሰረት ድጋፍ ማድረግ ሲጀምሩ በድሬዳዋ የሚገኙ 90 የመንግስት መጀመሪያ ደረጃ ትምህርት ቤቶች ተማሪዎች በሙሉ የትምህርት ቤት ምገባ ፕሮግራም ተጠቃሚ ይሆናሉ ተብሎ ይጠበቃል። በዚህ ረገድ በሀገር አቀፍ ደረጃ ለሁሉም የመጀመሪያ ደረጃ ተማሪዎች ምግብ እንዲቀርብ በፖሊሲ ደረጃ የወጣ መመሪያ ቢኖርም በፌዴራል ላይ የተጀመረ እንቅስቃሴ ካለ የጠየቅናቸው የትምህርት ሚኒስቴር የኮሚኒኬሽን ክፍል ግን የትምህርት ቤት ምገባ ስራው በፌዴራል ሳይሆን በክልሎች እየተተገበረ ያለ ፕሮጀክት ነው ሲሉ አስረድተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን። ጋቢና ቪኦኤ ይቀጥላል። የኢትዮጵያ ፕሬዚደንት ክብርት ሳህለወርቅ ዘውዴ ጽህፈት ቤትና አጋሮቹ ከሁለት ዓመት በፊት ሴት ዩኒቨርሲቲ ተማሪዎችን ለማብቃትና ስኬታማም ለማድረግ ከበቁ ሴት አመራሮች ጋር በመጣመር የምክክር ወይንም የሜንተርሺፕ መርሃ ግብር ማስጀመሩን አስታውቆ ነበረ። ኤደን ገረመው ይሄ የምክክር ሂደት ምን ይመስላል ስትል መድረኩን ከፕሬዚደንታዊ ጽህፈት ቤቱ ጋር በመሆን የሚያስተባብረውን ዓለም አቀፍ የትምህርት ተቋም በዚህ ምክክር ውስጥ ያለፉ ወጣቶችንም እንዲሁም አሰልጣኞችን አነጋግራ ቀጣዩን ዘገባ ልካለች።
እንደ አውሮፓውያን አቆጣጠር በታህሳስ 2020 የኢትዮጵያ ፕሬዝዳንት ክብርት ሳህለወርቅ ዘውዴ ቢሮ ከሴቶችና ማህበራዊ ሚኒስቴር ጋር በጋራ በመሆን ሴት የከፍተኛ ትምህርት ተማሪዎች የተሻለ የእውቀትና የመሪነት ልቀትን እንዲያዳብሩ በሙያቸው ከላቁና ከበቁ ሴቶች ጋር በማጣመር የሜንተርሺፕ ወይም ደግሞ ተከታታይ የሆነ የምክክር አገልግሎት እንዲኖራቸው የሚያደርግ መርሃ ግብር መጀመሩን ይፋ አደረገ። ይህን የማማከር ሂደትም የፕሬዝዳንቷ ጽህፈት ቤት ከዓለም አቀፉ የትምህርት ተቋም International Institute of Education ጋር በመሆን ስልጠናውን እያስኬደ ይገኛል። ባለፉት 2 ዓመታትም 100 ለሚደርሱ ወጣት የከፍተኛ ትምህርት ተቋማት ሴት ተማሪዎች አስፈላጊው ድጋፍ ተደርጎላቸዋል። የዓለም አቀፉ የትምህርት ተቋም ከሳህራ በታች የኢትዮጵያ ዳይሬክተር ወይዘሮ ኢትዮጵያ ጥላሁን ስለዚህ መርሃ ግብር እንዲህ ያስረዳሉ።
ፕሬዚዳንሻል ሜንተርሺፕ ፕሮግራም ነው የሚባለው። ፕሮግራሙ በክብርት ፕሬዚዳንት ኢኒሽየት የተደረገ እና ጌትስ ፋውንዴሽን ሰፖርት እያደረገው የሚገኝ ፕሮግራም ነው። የገንዘብ ድጋፉን በጌትስ ፋውንዴሽን እየተደገፈ ያለው ከሚኒስትሪ ኦፍ ሳይንስ ኤንድ ቴክኖሎጂ በፊት ከነበረው ጋር። አሁን ሚኒስትሪ ኦፍ ኤዱኬሽን የጀንደር ዳይሬክቶሬት ጋር እና ከአምስት ዩኒቨርሲቲዎች ጋር የሚሰራ ፕሮግራም ነው። ያው ኢኒሽየሽኑ በፕሬዚዳንት ሳህለ ወርቅ ነው የተጀመረው እና አምስቱን ዩኒቨርሲቲዎች 25 ዩኒቨርሲቲዎች አፕላይ ካደረጉ በኋላ ተመርጠው ነው ሪክሩት ተደርገው ነው የሪክሩትመንት ክራይቴሪያ ተቀምጦላቸው ያሸነፉት 5 ዩኒቨርሲቲዎች ናቸው እዚህ ፕሮግራም ላይ ኢንቮልቭ ያደረጉት። 1500 ሴት ተማሪዎችን የመጨረሻ 2 ዓመት የቀራቸውን ሴት ተማሪዎች ወደ ስራ ዓለም ሲቀላቀሉ ጥሩ ሊደር እንዲሆኑ ወይም ደግሞ ጥሩ መሪ እንዲሆኑ፣ ጥሩ ሰራተኛ እንዲሆኑ የስራ ዓለም ላይ ያለው ነገር ምን ይመስላል? ምክንያቱም ከትምህርት ዓለም የተለየ ነው እና የትምህርት ዓለሙ ላይ ከቆዩ በኋላ ወደዛ ሲቀላቀሉ ያሉ ተግዳሮቶች ወይም ችግሮች ምንድናቸው? ኦፖርቹኒቲዎች ወይም ጥሩ የሚገኙ ነገሮች አሉ ወይ? እንዴት ነው መስራት ያለባቸው የሚለውን እንዲያሳዩአቸው ከሜንተሮች ጋር ነው አታች የሚደረጉት።
ይህ የምክክርና የስልጠና ሂደት የተሳካ እንዲሆን ሜንተር ተብለው የተመረጡ የበቁ አማካሪ ሴቶችም ስልጠና እንደሚያገኙ ወይዘሮ ኢትዮጵያ ይናገራሉ።
ልጆቹ የራሳቸውን ውሳኔ ሊወስኑ የሚችሉበትን አማላካች ሆኑ ነገሮችን መስጠት የሚቻለው የሚለው ነገር ትሬኒንግ ላይ በጣም ጎልቶ እንዲወጣ እናረጋለን። ምክንያቱም አድቫይስ መስጠት ሲጀምሪ ልጆቹ ራሳቸውን መዝጋት ራሳቸውን ማሸሽ ይፈልጋሉ። ምክንያቱም ተደጋግሞ አድቫይስ ሲሰጣቸው የቆዩ ልጆች ናቸው፣ በቤተሰባቸውም፣ በሌሎቹም፣ በአስተማሪዎቻቸውም እና ከዛ በተለየ በኩ እንዲቀርቧቸው እንደ ትልቅ እህት፣ እንደ ትልቅ አክስት ሊሆን ይችላል፣ እንደ እናትም ሆኖ ግን ከአድቫይስ በዘለለ ልጆቹ ሊወስዱ የሚችሉትን ነገር እንዲወስዱ አድርጎ አመቻችተው የመስጠትን ፋሲሊቴሽን ነው የምንሰጣቸው።
በዚህ ሂደት ውስጥ ወጣት ሴት ተማሪዎችን በማብቃት ላይ የሚሳተፉት ወይዘሮ ትዕግስት ነጋሽ ጋዜጠኛ የነበሩ ሲሆን በአሁን ሰዓት ደግሞ በፕላን ኢንተርናሽናል ተቋም ውስጥ ባልደረባ ናቸው። ወይዘሮ ትዕግስት ያለፈውን አንድ ዓመት ተኩል የሚሆን ጊዜ 5 ሴት ዩኒቨርሲቲ ተማሪዎችን በማሰልጠን በማማከር እያገለገሉ ይገኛሉ። አሁን ላይ ልጆቼ ወይም ደግሞ ታናሽ እህቶቼ ናቸው ሲሉ በተደጋጋሚ የሚያነሷቸው ወጣቶች ጋር ሲተዋወቁ ስላስተዋላቸው ተግዳሮቶች እንዲያስረዳሉ።
ጉዳይ ነበረ ትልቁ አጀንዳ ለሁሉም እንግዳና አዲስ ከመሆኑ አንጻር ትምህርት የኮቪድን ሁኔታ አይቶ በዛ መልኩ ነው የተቃኘው። አንዳንዴም ፕሮግራሞቻቸው በዩኒቨርሲቲው አሰጣጥ ደረጃ ላይ ሳንዱች ሆነው ተጨምቀው ይመጣሉ። የአንድ ዓመትን በአራት ወር የመጨረስ የአይነት ነገሮች በጣም ፈትነዋቸው ነበረ። በተለይ እኔ አሰለጥናቸው፣ ረዳቸው፣ አግዛቸው የነበሩ ሴት ተማሪዎች በዚህ በጣም ተፈትነው ብዙ ውጤታቸውም እንደሚፈልጉት ያልሆነላቸው፣ አንዳንድም እዛ ውስጥ የምናየው ይሄ የስሜት መውረድ የስሜት መላሸቅ አይነት ነገሮች በጣም አይቼ ነበር እና እሱን ማከም ይጠይቃል። እዚሁ ላይ ደግሞ ከቤተሰብ ተነጥለው መምጣታቸውን ከግምት ውስጥ ማስገባት ያስፈልጋል እና አጋዥ የሌለው ነገር አንድ ክፍል ውስጥ ታጭቀው ይህንን ነገር መልመድ ትልቅ ፈተና ሆኖባቸው ነበረ። መቼም የሀገሪቱ የትምህርት አሰጣጥ ላይ ምንም አይነት ነገር ማለት ባንችልም እኛ ግን በተጓዳኝ ማገዝ ነበረብን እና ያንን ፈተና እንዲያልፉ በየሚፈልጉት እነሱ በሚፈልጓቸው የትምህርት አይነቶች ከሚወስዷቸው ኮርሶች ተነስቼ የተለያዩ ሰዎችን አዘጋጅላቸው ነበረ። በሀገር ውስጥም በውጭም ያሉ እንዲያገኟቸው በተለያዩ አይነት ፕላትፎርም፣ በተለይ ቨርቹዋል የሆነውን ኦንላይን የሆነውን ሲስተም መጠቀም ስለሚችሉ በሱ መልኩ ውይይቶችን አደርግላቸው ነበር። ለትምህርታቸው ብቻ አይደለም ለስነ ልቦናቸውም ጭምር።
ወይዘሮ ትዕግስት ከዚህ በተጨማሪም ወጣቶቹ በራስ የመተማመን ችግርም ነበረባቸው ይላሉ።
ከዛ ውጭ ግን ከቤተሰብ ጋር የሚያያዙ እና በተለይ ለራሳቸው የሚሰጡት ግምት ትልቅ ፈተና ውስጥ ከቷቸው ነበረ። እዚህ ቦታ ላይ እንደርሳለን ብለው የሚያስቡት ነገር ካሉት ኮቪድ ብቻም ሳይሆን ሌላ ተጨማሪ ችግሮች ጋር ሲተያይ በብዙ ነገር የሚጠብቁትን ነገር ሊያገኟቸው በሱ የሚመጡ የስሜት መዋዠቅ ነገሮች በጣም ፈተና ነበሩ። እነሱም በየግል ለምሳሌ የዚህ ስልጠና መርሃ ግብር አንዱ ያስቀመጡት መመሪያ እኛ እንዳሰልጣኝ ትምህርት ቤታቸው ሄደን ነው ያንን ስልጠና መስጠት ያለብን። ከትምህርት ቤት ማስወጣት አይቻልም። አንዳንዴ ከትምህርት ቤት ማስወጣት የሚያስገድዱ ሁኔታዎች ላይ ሲሆኑ በግል ያስፈቅጄ ያንን አረግ ነበረ። በግሌ ይዣቸው ወጣ ነበረ። አንዳንድ ቦታዎች ይዣቸው ሄድ ነበረ። ይህም ከፍቃድ ጋር በተያያዘ ነው። ከነዚህ ችግሮች እንዲወጡ የምጠቀምባቸው መንገዶች ናቸው። ትላልቅ የሆኑ ሀገሪቱ ላይ የሚዘጋጁ ኮንፈረንሶች ሊሆን ይችላሉ፣ ስብሰባዎች ሊሆን ይችላሉ። በተለይ ከነሱ ትምህርት ጋር የተያያዙ ሲሆን ኃላፊነት ወስደው እንዲሰሩ፣ እንዲያዩ፣ እንዲሰበሰቡ አልፎ ተርፎ አዳዲስ ሰዎችን የሚገናኙበት መድረኮች እንዲሆኑ በማድረግ ከነዚ አይነት ስሜት የሚወጡበትን ነገር የማድረግ እድሉ ነበረኝ። አንዳንዴ በግሌ መጽሐፍ የገዛ ውስጥ ከመስጠት ድረስ የሚፈልጉትን ነገር ከመጠየቅ አንጻር ስለዚህ እነዚህ ነገሮች እውቀታቸው ሰፋ እንዲል አግዟቸዋል። ከዛ ውጭ እንዳልኩት ትልቁ ነገር ትላልቅ ኔትወርኮች አሉ፣ ወጣቶችን አሳታፊ የሚያደርጉ እዛ ውስጥ በአባልነት እንዲመዘገቡና በተለይ ቅዳሜና እሁድ ላይ ባላቸው የረፍት ጊዜ እነዚህን ኔትወርኮች ተጠቅመው ራሳቸውን ትምህርት ላይ ብቻም ሳይሆን በሌላውም እውቀታቸው ማዳበር የሚችሉበትን ነገር በደንብ አሰናዳላቸው ነበር። አንዱ የኔ የራሴ የስልጠና ስልቴ ከመሆኑ አንጻር ይሄን ነገር በደንብ እነሱ ላይ ተግብሬ ነበር። ስለዚህ ውጤታማ ሆኗል።
ወይዘሮ ትዕግስት በግላቸው የሚያውቋቸውን ሰዎችና የትስስር መንገዶችን በመጠቀም ወጣቶቹ የተለያዩ ክህሎቶችን እንዲያዳብሩ ያገዙ ሲሆን ከነዚህም አንዱ በዩናይትድ ስቴትስ በሜሪላንድ ግዛት ከሚገኘው ከታርጌትድ ቴክኖሎጂ ተቋም ጋር በመሆን የቴክኖሎጂ ትምህርትን እንዲያገኙ ማድረግ ነው። ወይዘሮ ነጻነት በጋለ በታርጌትድ ቴክኖሎጂ ተቋም ውስጥ የቴክኖሎጂ ተንታኝና አሰልጣኝ ሲሆኑ በዚህ መርሃ ግብር ተሳታፊ የሆኑ ወጣቶችን ኢመደበኛ በሆነ መልኩ በነጻ በቴክኖሎጂ ስልጠና ሰጡ ቆይተዋል።
ከዚህ ከሜንተሪንግ መርሃ ግብሩ ጋር የቀጥታ ግንኙነት ባይኖረኝም ሜንተሮቹ በሚያስፈልገው ተማሪዎቹ ላይ በሚያዩት ክፍተትና የሚያስፈልጋቸው ድጋፍ የተሻለ አማራጮችን ሲፈልጉ ወደ ታርጌት ቴክኖሎጂ ወይም ደግሞ ወደ እኛ የስልጠና ማዕከል መጥተው ተማሪዎቹ ለሚያስፈልጋቸው ድጋፍ ተጨማሪ ነገሮችን እኛ እናደርጋለን። የቀጥታም ባይሆን በተዘዋዋሪ ግን ተማሪዎቹን እኛ እያገኘን ድጋፍ እንሰጣቸዋለን። በፕሬዚደንቷ ባለው ነገር ብቻ ሳይሆን ወይም በሚሰራው ብቻ ሳይሆን ቀደም ባለው ጊዜያቶችም በዩኒቨርሲቲዎች ውስጥ በተለያዩ ኢትዮጵያ ውስጥ በሚገኙ ከፍተኛ ትምህርት ተቋማት ውስጥ እንሰጣለን። ይህን ድጋፍ በነፃ ነው ይህን ድጋፍ ስናደርግ። አሁን ግን በተለየ ደግሞ ሴቶች ላይ እና ተማሪዎች ላይ ወጣት ተማሪዎች ላይ ያተኮረ ፕሮግራም ስለሆነ ይህንንም ሞር ደግሞ እዛ ላይ ለመስራት ፍላጎት አደረብን። ተጨማሪ ከትምህርቱ የነፃ የስኮላርሽፕ ተጨማሪ ለልጆቹ የሚያስፈልጋቸውን ተጨማሪ ነገርም ለማድረግ እያደረግን ነው። እስካሁን በርካታ ተማሪዎችን ተቀብለናል። በመጪው አዲስ ዓመት በዚህም የ2015 ዓመትም ተጨማሪ ተማሪዎችን ለመቀበል ዝግጅት ላይ ነን። ግን ከዚህ ቀደምም የተመረቁም ተማሪዎች አሉን። ከዩኒቨርሲቲውም ተጨርሰው የወጡ አሁን ላይም እየተማሩ ያሉ ተማሪዎች አሉ። በቁጥር እስከ 15 ተማሪዎች ሴቶች ብቻ የሆኑ ተቀብለን እያሰለጠን ነው።
ወይዘሮ ነጻነት ምንም እንኳን ተማሪዎቹ በቂ የሚባል ማገዣ ባይኖራቸውም አቀባበላቸው ግን አስደሳች ነው ይላሉ። ተማሪዎቹ በቅርቡ ተመርቀው በቶሎ ወደ ስራ ለመግባታቸውንም እንደ ትልቅ ስኬት ያነሱታል።
በዚህ አሁን ሐምሌና ነሐሴ ላይ ከተመረቁ ተማሪዎች እኛ ጋም ከነበሩ ተማሪዎች ውስጥ ወደ ስራ የገቡ አሉና ይሄ እንደውም በዚህ በቅርብ ጊዜ የሰማሁት ላስት ዊክ የሰማሁት ጥሩ ዲውስ ነው እና ወደ ስራ በቀላሉ ለመሄድ አስችሏቸዋል። ተጨማሪ ከወሰዱት የዩኒቨርሲቲ ትምህርት ተጨማሪ ጎን ለጎን እንደዚህ አይነት አጫጭር ኮርሶችን እኛ የምንሰጣቸው አይነት እያገኙ ሲሄዱ ወደ ስራም የመሄድ ነገሩን አቅልሎላቸዋል እና ይሄ በጣም ውጤታማ ነገር ነው እና ደስተኛ ያደረገን ይሄ ነው። አንዱ
በዚህ እድል ተጠቃሚ ከሆኑት ወጣቶች መካከል ጽዮን መነሻ አንዷ ናት። ጽዮን በቅርቡ በሜካኒካል ምህንድስና ከወራት በፊት የተመረቀች ሲሆን ስራ ለማግኘት ጊዜ እንዳልፈጀባት እና ይሄ ስልጠናም ለዚህ እንዳገዛት ትናገራለች።
ሰኒ የእውነት ትግስት ካሳ ትባላለች። እሷንም በዚህ አጋጣሚ ማመስገን እፈልጋለሁ። ይህ ፕሮግራም የተጀመረው በተጎዳሁበት ጊዜ ነበረ። በደንብ ትምህርቶችም ከብደው ነበረ፣ ህይወቱም ከብደው ነበረ፣ ብዙ ነገር ተደራርቦ ነበረ እና በዛ ጊዜ ስለሆነ የምታግዘኝ በደንብ ጋይድ መሳረግ ሜንቶር ነበረች የደረሰችኝ እና በሊደርሽፑም ኮሚኒኬሽንም እንደዚሁም ፐብሊክ ስፒኪንጎችን እንደዚህ አይነት ስኪሎች የምንላቸው ህይወታችን ሲያጋጥሙ ልናዳብራቸው የሚገቡን ስኪሎች በደንብ እያለማመደችን ከሰው ጋርም እያስተዋወቀችን ሮል ሞዴልም የሚሆነ ሰው እንደዚሁም ጻፎችንም ትሰጠን ነበረ። በጀስ ታደርገናለች። በቃ በሁሉም በትምህርታችን ብቻ አይደለም በላይፋችን የገባች ተመራቂዎች ስለነበርንም እሱን ትንሽ አስቸግረውን ነበረ ለእኛም ወጣን ምን እንደምናደርግ ምን እንደምንሰራ።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ነው።